انصر على خيتي.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ 24 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ እርዳታውን መቀሌ ማድረስ ቻለ።
ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው።
አቶ ዘውዱ አያሌው ባለም አቀፍ ቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል።
አሁን ፕራይቬታይዜሽን መመረቃችን እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለው ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 አመት የዛሬ 20 አመትም በሚኖረው አቅም ነው።
የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ናቸው። ከዜና በኋላ በሚኖረው ጊዜ የምሽቱ እንግዳ ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በዓለም ዙሪያ በርካታ ሀገሮች የኮቪድ-19 ክትባት ጥቅም ላይ እንዲውል እየፈቀዱ ባሉበትና በአንጻሩም ፈጥኖ የመከተብ ፍላጎት እየጨመረ ባለበት በአሁኑ ወቅት ለኮቪድ-19 የሚጋለጡ ሰዎች ቁጥርና በወረርሽኙ ሳቢያ የሚቀጠፈውን ሕይወት ብዛት ከአሁን ቀደም ከታዩት ሁሉ በላቀ ፍጥነት ከቁጥጥር ውጪ እየወጣ መሆኑ እየተዘገበ ነው። በአንድ ወቅት ለቫይረሱ አዲስ የሚጋለጥ ሰው መታየት አቁሞባት በነበረችው ደቡብ ኮሪያ በተከታታይ ለሁለተኛ ቀን ኮቪድ-19 ከተከሰተ አንስቶ አይታ የማታውቀው ከ1030 በላይ ለቫይረሱ የተጋለጡ ሰዎች አሃዝ ሪከርድ አስመዝግባለች። በወረርሽኙ የጥድፊያ መዛመት በዓለም ወደር ያላገኘችው ዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት ብቻ ባለፈው ሳምንት ውስጥ በአንድ ቀን 25,000 ሰው ለቫይረሱ የተጋለጠበትን እውነታ መዘገቧን ተከትሎ አሁን እያደረግን ካለነው የተሻለ ማድረግ ካልቻልን አያሌ ሕይወት ይቀጠፋል ሲሉ አገረ ገዢዋ ጋቢ ኒውስም ተናግረዋል። በዩናይትድ ስቴትስ በአጠቃላይ ከ16 ሚሊዮን በላይ ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ በመላው አገሪቱ በወረርሽኙ ሳቢያ በአንዲት ጀንበር ብቻ ሕይወቱን የሚያጣው ሕዝብ ቁጥር ደግሞ ከ3,000 ይበልጧል። ኮሌጆች ባሉባቸውና የተማሪዎች ቁጥር ከጠቅላላው የአካባቢው ነዋሪ ሕዝብ ከ10% በላይ በሆነባቸው የዩናይትድ ስቴትስ ከተሞች ከተቀረው የአገሪቱ ክፍል በላቀ ፍጥነት በኮቪድ-19 ሳቢያ ሰዎች እየሞቱባቸው መሆኑን የኒውዮርክ ታይምስ ጋዜጣ ያካሄደው አንድ ጥናት ጠቆመ። በዓለም አቀፍ ደረጃም በኮሮና ቫይረስ ሟቾች ቁጥር ጣሊያን ከፍተኛ የሞት አሃዝ ያስመዘገበችውን እንግሊዝን ልትተካ መቃረቧን የጃን ሆፕኪንስ ዩኒቨርሲቲ ያደራጀው መረጃ አመልክቷል። የጃን ሆፕኪንስ ዩኒቨርሲቲ የመረጃ ማዕከል ጨምሮ እንደጠቆመው በዓለም ዙሪያ ለቫይረሱ መጋለጡ በምርመራ የተረጋገጠው ሰው ብዛት 71 ሚሊዮን ሲደርስ ሕይወቱን ያጣው የዓለም ሕዝብ ቁጥር ደግሞ ከ1.6 ሚሊዮን ልቋል። የሕብረተሰብ ጤና አጠባበቅ ባለሙያዎች እንደሚያስረዱት ለኮሮና ቫይረስ የተጋለጠው ሕዝብ ቁጥር ከዚህም በእጅጉ እንደሚልቅ፣ ለዚህም ምክንያቱ የሕመም ምልክት ሳያሳዩ ነገር ግን ቫይረሱን ወደ ሌሎች ማዛመት የሚችሉ ሰዎች ብዛት ከፍተኛ በመሆኑ ነው። ይበንዲ እንዳለ የዩናይትድ ስቴትስ ምግብና መድኃኒቶች አስተዳደር ፋይዘርና ባዮንቴክ የተባሉ ኩባንያዎች ስሪት የሆነውን የመጀመሪያውን ክትባት የአስቸኳይ ጊዜ ፍቃድ መስጠቱን ተከትሎ ከነገ ማለዳ አንስቶ የክትባት መድኃኒቶቹ ክትባት ወደሚሰጠባቸው የዩናይትድ ስቴትስ ልዩ ልዩ የጤና ተቋማት መድረስ እንደሚጀምሩ ተገልጧል። በተመሳሳይ ክትባቱ ጥቅም ላይ እንዲውል ባለፈው አርብ ፍቃድ የሰጠችው ሜክሲኮ እንግሊዝን፣ ባህሬንን፣ ሳውዲ አረቢያንና ካናዳን ተከትላ ህዝባቸውን ለመከተብ ከተዘጋጁት አገሮች ቁጥር 6ኛዋ ሆናለች። በሌላ የኮቪድ ዜና በጀርመን በአስደንጋጭ ሁኔታ እየጨመረ በመጣው የኮሮና ቫይረስ ወረርሽኝ ሳቢያ በአውሮፓውያኑ የገና ሰሞን እንቅስቃሴዎች እንዲገቱ ቻንስለር አንጌላ መርክል አዘዙ። እንደ አውሮፓውያን የቀን አቆጣጠር ከታህሳስ 16 አንስቶ እስከ ገና ማግስት ታህሳስ 26 ቀን ድረስ ለ10 ቀናት የሚዘልቀው ገደብ የግድ መከፈት ካለባቸው የምግብ ሸቀጥ መደብሮች በስተቀር ትምህርት ቤቶችን፣ ቡና ቤቶችንና ምግብ ቤቶችን ጨምሮ ሁሉም የአገልግሎት መስጫዎች ሙሉ በሙሉ ተዘግተው ይቆያሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኤሌክቶራል ኮሌጅ በመባል የሚታወቀው የዩናይትድ ስቴትስ ህገ መንግስት በሚያዘው መሰረት የአራት አመቱ እየተመረጠ የሀገሪቱን ፕሬዚዳንትና ምክትል ፕሬዚዳንት በይፋ የሚሰይመው ቡድን በነገ ሁለት ተገናኝቶ ዲሞክራቱን ጆ ባይደንን ቀጣዩ የአሜሪካ ፕሬዚዳንትነት ይፋ ከማድረጉ አንድ ቀን አስቀድሞ እንደ አውሮፓውያን ዘመን አቆጣጠር ህዳር 3 2020 በኢትዮጵያ የቀን አቆጣጠር ጥቅምት 24 2013 የተካሄደውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ውጤት አልቀበልም ያሉት ዶናልድ ትራምፕ ብዙ ሺህ ደጋፊዎቻቸው ተቃውሞ ሲያሰሙ ውለዋል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ህገ መንግስታዊ ስልጣን የተሰጣቸው ከ50ዎቹ ግዛቶች የተውጣጡና የየግዛቶቹን ህዝብ ቁጥርና የምክር ቤት ውክልና በሚያንጸባርቅ መልኩ ለኃላፊነቱ የተመረጡ ሰዎች ተገናኝተው ድምፅ እስኪሰጡ ድረስ የምርጫ ሂደት እንደተጠናቀቀ አይቆጠርም። ከሁለት ግዛቶች በስተቀር የሁሉም ግዛቶች ተመራጮች የየግዛቶቻቸውን ድምፅ ላሸነፈው እጩ ነው ድምፃቸውን የሚሰጡት። ሁሉም ግዛቶች የምርጫው ውጤቶቻቸውን በሙሉ አረጋግጠው ባስገቡበት ስርዓት መሰረት ተመራጩ ፕሬዚዳንት ባይደን ከአጠቃላዩ ለየግዛቶቹ ከተመደበው ስሌት አሸናፊ ከሚያደርገው የ270 ድምፅ 36 ብልጫ ያለው ውጤት በማግኘት አጠቃላይ 306 ድምፅ ሲያገኙ፣ ትራምፕ በበኩላቸው 232 ድምፅ ብቻ ነው ያገኙት። ምርጫው ተጭበርብሯል ሲሉም ባይደን በብልጫ ያሸነፉት ውጤት ውድቅ እንዲደረግ ትራምፕና አጋሮቻቸው በተለያዩ ግዛቶችና የፌዴራል ችሎቶች ያቀረቧቸው በቂ ማስረጃ የላቸውም የተባሉ ክሶች ውድቅ መደረጋቸው ይታወቃል። ይሁን እንጂ ትራምፕ አሁንም ሐሳባቸውን ለመቀየር የተዘጋጁ አይመስሉም። ትግላችንን ገና ጀመርን ሲሉ ጻፉ ፕሬዚዳንት ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው። ምርጫውን በዝረራ ነው ያሸነፍኩት ብለዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት መሰረት የነገው ክንውን የሂደቱ የመጨረሻ ስራ ይሆናል። በመጨረሻም በናይጄሪያዋ የሰሜን ምዕራብ ካስቲና ግዛት በመቶዎች የተቆጠሩ ወንዶች ልጆቻቸው በአንጋቾች የታገቱባቸው ወላጆች ከአንድ ትምህርት ቤት ቅጥር ግቢ ውስጥ ተሰባስበው ልጆቻችንን አድኑልን ሲሉ መንግስቱን መወትወት ይዘዋል። ካንካራ ከሚገኘው ወንዶች ብቻ የሚማሩበት የሳይንስ ትምህርት ቤት ልጆቹን ካገቱት ወንበዴዎች ጋር የጦር ሰራዊቱ የተኩስ ልውውጥ ማድረጉን የፕሬዝዳንቱ ቃል አቀባይ ቢናገሩም ከትምህርት ቤቱ ቅጥር ግቢ የተሰባሰቡት ወላጆች ግን የልጆቻቸውን ዕጣ አስመልክቶ በቂ ምላሽ አለመስማታቸውን ነው የሚናገሩት። በሰሜን ምዕራብ ናይጄሪያ የታጠቁ አንጋቾች የሚፈጽሙት ጥቃት ይበልጥ እየተዘወተረ መጥቷል። ባለፈው ወር በሰሜን ምስራቃዊቱ የቦርኖ ክፍለ ግዛት እስላማዊ ጽንፈኛ ቡድን በርካታ ገበሬዎችን በአሰቃቂ ሁኔታ መግደሉ ይታወሳል። በናይጄሪያ እየከፋ የመጣ የጸጥታ ሁኔታ ህዝቡን ክፉኛ እያስመረረው መሆኑም እየተዘገበ ነው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ታህሳስ 4 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትናው ለቲፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ 7 ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ላይደር ሆስፒታልና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴው መግለጫ መነሻ በማድረግ የዓለም አቀፍ የቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱን በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት። ሰብአዊ አገልግሎትም ሲሰጥ ነበር። ይሄንን እርዳታ ለየት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን የሰብአዊ አገልግሎቱን ሲሰጥ ነበር። ስለዚህ መትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተከፈተ ከተጀመረ በኋላ ግንኙነት ተቋርጦ ነበር፣ እንቅስቃሴ ተገድቦ ነበር። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበር እና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ፣ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎች መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም አቀፍ ቀይ መስቀል ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ ለሰብአዊ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ኮሚቴ 7 ተሽከርካሪዎች የሕክምና ቁሳቁሶችንና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል።
እነዚህ የእናንተ 7 ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው?
እኔ እንግዲህ ለልልሽ የምችለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የህክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ፣ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነኚህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍላ በጽኑ ህሙማን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክንያት በጣም አስቸጋሪ ሁኔታ ውስጥ ስለነበሩ እነኚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ኩላሊት እጥበት፣ የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛን ለማድረግ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረግ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮሚቴዎቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮሚቴዎቹ መቀሌ ከተማ ገብተዋል።
እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋቸው?
አዎ እንገናኛለን። እየተገናኘን ነው እኮ የሚያስፈልጉት ነገሮች ምን እንደሆኑ ስለምናቅ ነው። ከእነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ተገቢውን እርዳታ መስጠት አልቻሉም የሚል ግንዛቤ ስላለን ነው ቅድሚያ ሰጥተን ለእነኚህ ግብአቶች፣ ለእነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግ ነው። ስለዚህ ካሉም ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው።
ከመቀሌ ውጪ ከአይደር ሆስፒታል እና ከመቀሌ ከተማ ውጪ ሌላ በጣም አስቸኳይ እርዳታ የሚያስፈልጋቸው የደረሳችሁ ሪፖርት አለ?
እሱ ላይ እንደ ልብ የመንቀሳቀስ ሁኔታው እስካሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደሚሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው፣ ስንት ሰው ነው ደግሞ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ ሰዓት በዚህ ወቅት አልችልም።
በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረግኩት። ተጨማሪ ግን ከዚህ እንደው ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች፣ እገዛዎች አሉ?
እንግዲህ በቀጣይነት ምንድነው ይሄኛውም የመጀመሪያው የነፍስ አድን አይነት ለጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቂው የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው፣ የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም በቀጣይ እንደየሚኖረን ፋይንዲንግ ጋታውን እንከተላለን። ምን ትርትር የለውም።
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነው ስለሰጡኝ በጣም እናመሰግናለን።
በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃ ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረጃ ውጪ ከነዋሪዎች መረጃ ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትላንትናው ዕለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው 1000 ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምጹንም እንድንቀየር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር።
አለ ግን ያው ዘራምን ነው እንጂ ሙሉ ለሙሉ ነፃ ሆኖ አይደለም። ዘራምን እየተንቀሳቀስን ነው። ገና አሁን በመጀመሪያ ጊዜ ነው እኔ የመጣሁት።
መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር።
ሰላም ነው አለልሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርን ካላንቀሳቀስክ እኛ ከግራይ ውጭ የምንቀበለ የነበረ ግብአቶች መንገድ ተዘግቶ ካቆሙ ረሀብ እንደሚከሰት ያለ ነው። በዛ ላይ በዚህም በዚህም ግጭት ካለ አቅርቦት ስለሌለ ነገሮቹ በሙሉ እንደተጠበቁ ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል።
የፌዴራሉ መንግስት መቀሌ ከተማን በተቆጣጠረ ዕለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች እያጋጠማቸው ነው ያለውን የመድኃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት ዓመት ተኩል ወዲህ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም፣ ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ። ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሀሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስትር ዴኤታው ዶክተር እዮብ ተካልኝ ጋር ቆይታ አድርጓል። ወደ ቃለ ምልልሱ።
ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረዥም እድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል?
እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡ ነው የፈተሽ ነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ድርሻው መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ ቅድም እንዳልነው ሁለት ተጨማሪ ወይ ሶስት ተጨማሪ ተዋናዮች መጋበዝ ሊበራላይዜሽን የምንለው ነበር። መንግስት ግን የወሰደው አቅጣጫ ምንድን ነው? እነዚህን ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምም ጠንካራ ተወዳዳሪ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይህም እንዲሆን ተቋሙ ባለፉት ሁለት ዓመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዕዳ ጫና ተይዘው ከዛ ውስጥ አልፎ የሬቨኑ ፐርፎርማንሱ በ30-40% እያደገ ለደንበኞቹ ትልቅ ቅናሽ እያደረገ እንዲሁም ከፍተኛ የሆነ የማስፋፊያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረጋችን እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለ ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 ዓመት የዛሬ 20 ዓመትም በሚኖረው አቅም ነው። ሶ እይታችን በሚቀጥሉት 10-15 ዓመታትም ጠንካራና ትልቁ ተወዳዳሪ ሆኖ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል፣ ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለው። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ። ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ ያስተማርናቸው በየአመቱ የሚመረቁ 100-150 ወጣቶች በቴክኖሎጂ ዘርፍ የሳገል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። በዚህ ዘርፍ ሁለቱን እንግዲህ አስታርቀን መሄድ የምንችለው ምን ስናደርግ ነው? ተቋሙንም ተጨማሪ ጉልበት እንዲያገኝ ፓርትነር ስናመጣለት፣ አጋር ስናመጣለት፣ ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹዋሊ እንዲሁም መስጋት ያለብን ከሰጋን ይህንን ባናረግ ኖሮ ኢትዮ ቴሌኮም ብቻውን ይወዳደራል ወይ ከሁለት ሌሎች ተዋናዮች ጋር ቢለው ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱን መስገን ነው ማለት ነው።
እንዴት ነው አጋር ሊሆኑ የሚችሉት ባላንጣ ነው እንዲሆኑት?
እነዛ ሁለቱ ባላንጣ ይሆናሉ። ግን ኢትዮ ቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮ ቴሌኮም ጋር አጋር ሆኖ አብሮ ጉልበት ይሆነዋል ማለት ነው። 40% ድርሻውን ስትሸጥ ኢትዮ ቴሌኮም ትልቅ የፋይናንስ አቅም፣ ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባላንጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። እይታው እንደዛ ነው። ለዚህ ነው መጣጣም አለበት የምንለው።
ከዚህ ባለፈ ደግሞ በምክንያታችን ነው ሽያጩን የሚቃወሙ አሉ። ከምክንያቶቹ አንዱ ለሀገር ውስጥ ባለሀብቶች መሸጥ ሲቻል ለምን ለውጭ የሚለው አንዱ ነው። ሌላው ደግሞ የሀገር ደህንነት በብዙ አቅጣጫ በስጋት ላይ ይጥላል፣ በስጋት ይዳርጋል የሚል ለእነዚህ ጥያቄዎች መንግስት ምን ይላሻል?
እነዚህም ጥሩ ተገቢ ጥያቄ ናቸው። ለሀገር ባለሀብት የተባለው አንዱ ትልቁ የወሰነ ውሳኔ ኢትዮ ቴሌኮም ተወዳዳሪ የሆነ መቆየት ብቻ ሳይሆን ደግሞ የኔነት ስሜት የኢትዮጵያ ሕዝብ እንዲሰማው ካለው አጠቃላይ ለገበያ ከሚቀርበው ድርሻ ውስጥ 5% ለሕዝብ እንዲሸጥ። እንግዲህ 5% ለሕዝብ በጣም ትልቅ ነው። ይህ ማለት ለ3-4 የኢትዮጵያ ሀብታም ነጋዴ ሳይሆን ለእኔና ለአንተ፣ ለሁሉም፣ ለመንግስት ሰራተኛውም በትንሽ በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ያው ያቺን 5% ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን። ይሄ የኢትዮጵያ ሕዝብ ኦውን ያደረገው ማለት ነው። አንዳንድ ሰዎች 5% ያንሳል ይላሉ፣ ቁጥሩን ስለማያውቁት ነው። ግን እሱም ካነሰ በየጊዜው እየጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርሙ እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንዴት እንጠብቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር አይገናኝም። በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው። አሁን እንኳን በዚህኛው የለው ኦፕሬሽን ስራ ያየ ነው። ከውስጥ እንኳን ይመጣል እንግዲህ ምን ከተለያየ ቦታም ያሉ ጀሌዎቹ የሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ስለዚህ መፍትሄው ጠንካራ ፋየር ዎል መገንባት ነው፣ የእሳት ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰጥቶት የሰራ ያለ ስራ ነው። በዛ ነው ደህንነት የምታረጋግጠው እንጂ ኦነርሺፑ የመንግስት ስለሆነ ወይም ሌላ ስለሆነ አይደለም። እና ያንን ስራ ነጥለ ወስደ አጠቃላይ የሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረግ ልክ እንደ ሀገር መከላከያውን ሪፎርም ባደረግንበት መጠን፣ ፌደራል ፖሊሲ ሪፎርም ባደረግንበት መጠን የሳይበር አቅማችንም እየገነባን ያለ ነው። ያ ነው ስጋቱን አሁንም የቀነሰው ወደፊት የሚቀንሰው እንጂ የኦነርሺፕ ጉዳይ አይደለም።
በዚህ ረገድ አስተማማኝ ጉልበት እየተገነባ
ነው። በጣም በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ ለኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው።
ለእነዚህ ጨረታውን ለሚያሸንፉ ኩባንያዎች ሁለት ኩባንያዎች ማለት ነው መንግስት ያስቀምጣቸው ክልከላዎች አሉ። አንዱ የገንዘብ ልውውጥ ነው ወይም ሞባይል
ሞባይል ማኒ
እሱ ልትርላቸዋል እና በዚህ ምክንያት መንግስት ከሽያጩ ሊያገኝ የሚችለው የገንዘብ መጠንም ሊቀንስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አሉ። በዚህ ላይ ያለው አስተያየት ምንድን ነው?
አዎ ልክ ነው። እንግዲህ የምትሰራው ስራ ካለህ ፖሊሲ ጋር ኮንሲስተንት መሆን አለበት፣ የሚነበብ መሆን አለበት። አሁን ባለን ፖሊሲ እንግዲህ በርካታ ማሻሻያዎች አድርገናል፣ ግን የፋይናንስ ዘርፉን ለውጭ ተዋናዮች አልከፈትንም። ይሄ የሚቀጥለው የሪፎርም ስራ ነው እንደ አስፈላጊነቱ። አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተትነውም። ስለዚህ በቴሌኮም ዘርፍ የምናደርገው መሰራ ከዛ ጋር የሚናበብ መሆን አለበት። ሞባይል መኒ ስትል ያው የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በምናደርገው ማሻሻ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን። ሌላ ነገር የለው። አጠቃላይ ቫሉዌሽን ይቀንሳል ወይ ዲፔንድስ፣ እንደምታናገረው ሰው ነው። መጠነኛ ቅናሽ ሊያመጣ ይችላል፣ ብዙ ኢምፓክት ኖሮ የሚሉ አሉ። ይሄ እንግዲህ በቁጥር የሚታየው ነው። ግን አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገቢ የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፉን ስንከፍት ይህም ክፍት እየሆነ ይመጣል ማለት ነው።
ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ እርስዎን ሲያነጋግር የቀረበ ስለም ጋዜጣ በወጣ ዘገባ የሁለቱን ኩባንያዎች የስራ ፈቃድ ሽያጮች ወይም ላይሰንስ የሚለው ነው የሚመራው የዓለም ባንክ አካል የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ምን ማለት ነው?
ይህ ምንድን ነው? ቀደም እንዳልኩ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊበራላይዜሽን ነው ላይሰንስ ለመሸጡ ስራ የቀጠርነው አማካሪ ድርጅት ዓለም አቀፍ ፋይናንስ ተቋም አይኤፍሲ የሚባለውን ተቋም ነው የቀጠም ነው። መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድሮ ይህንን ስራ የሰጠነው ለአይኤፍሲ ነው ማለት ነው። አዎ፣ በመንግስት ውሳኔ ሰጥተነው ነው ለአይኤፍሲ። የሁለተኛው የፕራይቬታይዜሽን ኢትዮ ቴሌኮምን በከፊል ወደ ግል የማዞሩን ስራ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎዊት ይባላል። አይኤፍሲ የላይሰንስ ጉዳዩን ዲሎይት ደግሞ የፕራይቬታይዜሽኑን ስራ እየመሩ ነው ማለት ነው። እኛ ነው ያማክራሉ። ውሳኔው እኛ ነው፣ ስራው እኛ ነው። ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽን ሁሌም ትልቅ ዓለም አቀፍ ኩባንያዎች ሊያማክሩ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው።
በዚህ ረገድ የሀገር ውስጥ ተቋማት ብቃት የላቸው
ለመናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪ ጥራልኝ ማለት በዚህ ደረጃ እንደዚህ አይነት መልታ ቢሊየን ትራንዛክሽን እና ያንን አቅም አልገነባንም። አሁን ወደፊት መገንባት አለብን በሚለው እንሂድ። ግን ኢቭን የሚመጣው ዓለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። እና የትኛውም ዓለም ይሄ በእነዚህ ትልቅ ኩባንያዎች ነው የሚመራው። ለዛ ነው ያን አክም ገና አልገነባንም። ወደፊት እንግዲህ እንገነባ ይሆናል። አሁን የለንም።
እንግዲህ ወደ ሌላ ነገር ልውሰዱት። ባለፈው ዓመት ኮቪድ-19 በተመለከተ አናገሩት ነበር ከሀገሪቱ ክም ጋር ተያያዘ እና በኢትዮጵያ ላይ የደቀነውን ምጣኔያታዊ አሉታዊ ተጽዕኖ እና ሊፈተው ይችላሉ የተባሉትን እድሎችን ጭምር አስመልክተው የነበረውን ስጋትና ተስፋ ገልጸው ነበረ። አሁን ይሄ ሁኔታ
እንግዲህ ኮቪድ በአጠቃላይ በዓለም አቀፍ ደረጃ ስጋትነቱ አልጠፋም። አሁንም እንደዚህ አይነት አጠቃላይ የዓለም ኢኮኖሚ ከስጋት ያልወጣበት ሁኔታ ነው ያለው። ስለዚህ በዛ ደረጃ የኮቪድ ስጋት በዓለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ለዚህ ነው ኮቪድን ተውሎ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይህ አጠቃላይ ዓለም አቀፋዊ ሁኔታው ነው። በኢትዮጵያ ተጨባጭ ሁኔታ ያው ባለፈው እንዳነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው ሰው የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮቪድ የሚመጣውን ኑሮውንም ማለት ነው። እንደ ኢትዮጵያ ባለ ኢኮኖሚ አንዳንድ ሀገሮች እንዳደረጉት በጣም ግልብ የሆነ የፖሊሲ ውሳኔ ስሜታዊነት ያለበት ፖሊሲ ውሳኔ አድርገ ኢኮኖሚ በሙሉ በተዘጋውና በታች በንምደው ኖሮ ወይም ደግሞ አንዳንድ ሀገሮች እንዳደረጉት ይሄ ኮቪድ ምንም አያመጣም ብለህ ችላ ብትል ኖሮ ሁለቱ በጣም አደገኛ ጫፍ ነበር የነበረው። የኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ሰርተናል። ዝርዝር አሁን ጊዜ ስለማኖረን ባልገባበትም፣ ግን ኢኩሊ ኢምፖርታንትሊ የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲ ውሳኔዎችን ወስደናል። ሰዎች ከስራ እንዳይፈናቀሉ አድርገናል። በጣም የሚጎዱ ዘርፎች እንደ ቱሪዝም፣ ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀን አቆይተናቸዋል። ይሄ የኢትዮጵያ ኢኮኖሚ የመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው። እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ዘ ሄርካት ባስተውለው መጠን ባናድግም በ6.1 ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ከአምና የተሻለ መሆኑ፣ የውጭ ንግዳችን እንዲሁም ከ6-7 ዓመታት የተሻለ መሆኑ የሚያሳይ እነዚህ የወሰናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው የሚያሳይ። አሁንም በዚሁ እይታ ነው እየቀጠልን ያለ ነው። በዚህ ዓመት እንግዲህ ክትባት ነገር እየመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም፣ ሆቴል አይነቱ በሶስተኛው ሩብ ዓመት እነዚህ የተነቃቃ ይመጣ ይሆናል። ይሄ ዲፔንድስ ኦን ሀው ዲስ ቫክሲን ወርክስ፣ የዓለም ኮንፊደንስ ይወስነዋል። ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ፣ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተሩ ከአገልግሎት ዘርፉ የምናጣውን ከነዚህ ለማካካስ ነው የሰራ ነው። በዚህ ዓመትም በዚሁ አቅጣጫ ቀጥለን ያው ባለፉት 3-4 ወራት የነ ኦልሞስት 6 ወር እየመጣ ነው። ግን ታህሳስ ሲያልቅ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው። በውጭ የንግድ ረገድም ጥሩ ሁኔታ ላይ ያለ ነው። ስለዚህ የያዝነው የሪፎርም አቅጣጫ አደጋውን በመከላከል ረገድ በጣም አግዞናል ማለት ነው። ግን የኮቪድ ስጋት ሙሉ በሙሉ የሚላቀቀው ዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው። ግን በጣም ደስተኞች ነን ማለት በጣም የደፈረ የፖሊሲ ውሳኔ መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መውሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው።
ግን ይህ 6-1 የሚለው ተማ ብዙ ሰዎች ይከታተሉታል። አንዳንድ ድርጅቶችን ከዚ አይነት ነው ብሎ አውጥተዋል ቁጥር ምን ያህል
እርግጠኛ
መሆን ይቻላል?
ይሄ አንድ ጥሩ ጥያቄ ያነሳው። ሁል ጊዜ የኢኮኖሚ እድገት ትንባያ ስታደርግ ፕሮጀክሽን የምንለው ሁሌም ትለያያለ። አሁን ቅድም ያነሳቸው ተቋማትም የእድገቱ ትንባያ ላይ የተለያየ አታይ ነበራቸው። እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይጎዳዋል የሚለው ላይ የተለያየ አታይ ነበር። የኛ አታይ አለ፣ የኢትዮጵያ ኢኮኖሚ አሶሴሽን የገመተው ግመታ አለ፣ የአይኤምኤፍ ዓለም ባንክ የገመተው ግመታ አለ። ኦፍኮርስ በኋላ እነዚህ ተቋማት ሳስተን ነበር፣ ለካ ኢኮኖሚው ሪዚሊየንት ነው፣ በዚህ በቃ ኢኮኖሚው ይደቃል ይወድቃል ብለው የሰጉ ነበሩ። አልፈርድባቸውም፣ ትክክል ነው። ሁሉም ምን እንደሚሆን ስላላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው። ወን ኢት ካምስ ቱ አክቹዋል ፐርፎርማንስ ያለፈውን አመት የኢኮኖሚ ውጤት በተመለከተ ልዩነት ሊኖር አይችልም። ምክንያቱም ይህ ዓለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው። የሀገሮች የእድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ። በዛ መለኪያ ውስጥ ዳታ ማስገባት ነው ያ ነገር የለውም። ይሄ ደግሞ ተቆጥሮ የሚመጣ ነገር ነው። ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደህ ቆጥረህ የምታመጣው ነገር ነው። ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው። ባንኮች ውስጥ ያሉ ትራንዛክሽን አጠቃላይ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዛ የምታመጣው ነው። እሱን ዳታ አስገብተህ ነው ውጤት የሚሰጥህና እዚህ ላይ ያታይ ልዩነት የለም። እነዚ የተከሳሸው ተቋማትም አሁን የሚቀጥለው ሪፖርታቸው ላይ የኢትዮጵያን የኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ። የምንለያየው ሁሌም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያይ አትችልም። ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው መለኪያ ነው። እዛ ውስጥ ያለውን ዳታ ነው የምታየው እና ልዩነት አይኖረንም። ስለዚህ በጣም አስተማማኝ ነው። ኢንፋክት በነገራችን ላይ ብዙ ሰው አያውቀውም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያላት ሀገር ኢትዮጵያ ነች። በተለይ ሲኤስኤ የምንለው ተቋም አሁን ሪፎርም ያስፈልገዋል። ሪፎርም እያደረገ ነው። ግን የተደራጀ ወደ ቀበሌ ደረጃ የወረደ የመረጃ ማሰባሰብ አቅም ያለው በዴኬድስ በአስርት ዓመታት የተገነባ ጠንካራ አቅም ያለው ነው። ኢንፋክት ብዙ ሀገራት ለተሞክሮ ወደ እኛ ነው የሚመጡት መረጃውን የመረጃ አሰራሩን ለማየት ማለት ነው። ያ ማለት ግን ሪፎርም ያስፈልገው ማለት አይደለም። በተለይ መዘመን አለበት። ፕሮጀክሽን ላይ ያለውን ካፓሲቲ በማሳደግ ነገር እየሰራ ያላቸው መሻሻዎች አሉ። ግን ይሄ መረጃ ይሄ ከትንባያ ጋር ባለው ብዥታ ሰዎች ይወናበር ይሆናል እንጂ አክቹዋል ፐርፎርማንሱ ላይ ምንም ጥያቄ ውስጥ ልታስገባው የምትችለው ነገር አይደለም።
ችግሩ ደግሞ እዛ ላይ ነው ያለው። ብዙ ሰዎች እንደሚሉት እንዲታወቀ ነው ብዙ ፊገሮች ብዙ ቁጥሮች ጓዞች ከታጅም በሚመጡት ሆንተ ብለው ዶክተር ሊሆን የሰው እጅ የገባባቸው የሰው አምሮ የሚገባባቸው ናቸው ይባላል እና ከዛ ጋር የሚያዝ ነው እና ጥርጣሬው ያለ ነው።
አዎ፣ እሱ እንግዲህ ይህ አጠቃላይ በመረጃ አድራይ ስርዓት ላይ ያለንን አቅም በደንብ ካለመረዳት የሚመጣ ነው። የአሁኑ ግን ተቋሙን ሪፎርም በተለይ ፕሮጀክሽን ላይ ያለንን ይሄ አክቹዋል ዳታው ብዙ ማሳሂደ ስንት በቆሎ ተመረተ የሚለው ነገር ምን ልታደርገው አትችልም። በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልገናል እና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ።
እንደውም ይሄ ያለፈው የአንድሮ ችግር በትግራይ ውስጥ የተፈጸመና ጠቅላላ ሀገሪቱ የነካ ነገር ነው፣ ጥርጥር ነው። ይሄ በኢኮኖሚ ላይ ያሳደረው ተጽዕኖ ይኖር
እንግዲህ ምን ጥያቄ ያለው ይሄ የህግ ማስከበር ኦፕሬሽኑ ከኦፕሬሽኑ በላይ በተለይ የጥፋት ቡድኑ የወሰዳቸው እርምጃዎች ሪኮርስ ሻክ ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀሌ ያለው አዲስ እንደመዘርጋት ቁጠረው ማለት በየቦታው ተበትኖ ተቆራርጠው ያለውን ለዚህ ነው ብዙ ጊዜ የሚፈጀው። ያንን አዲስ መስመር እንደገና ስዘረጋ ተጨማሪ ወጪ ያስወጣል። የፈረሰውን ድልድይ መልሰ ስሰራ ተጨማሪ ወጪ ያስወጣል። ዋው ኢኮኖሚ ላይ ተጨማሪ ኮስት አምጥተዋል። የሰው ህይወት ላይ ጉዳት አምጥተዋል። ምንም ጥያቄ የለውም። ይሄ ቬሪ አንፎርችኔት ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ካመጣው ጉዳት ጋር ሲነጻጸር የምንት ነው። ብዙም ሳንናገር ባለፉት ዓመታት ያጸዳ ነው ቆሻሻ በጣም ብዙ ነው። የኢትዮጵያን ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነው እና ይሄ ያው ደግነቱ የመጨረሻው ነው። ይሄኛውንም ቆሻሻ አንዴ እናጸዳለን። ግን አጠቃላይ ካልነቅም አንጻር ምንም አይደለም። በጣም ሪዚሊየንት ነው ይሄ ኢኮኖሚ። መልሰን እንገነባለን። የጀመርነውን የብልጽግና ጎዳና እንከተላለን። የደህንነት ስጋት ስለማይኖር ካሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፈረው የውሃ ጉድጓድ ነው የሚቆፈረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእድገት አቅጣጫ በሚገታ መልኩ ተጽዕኖ መጣ ምንለው አይደለም። የወጡትን ውጪዎች ተክተን ሌላ አቅም ገንብተን እንቀጥላለን።
የዋጋ ግሽበቱ ዛሬም ትልቁ የሀገሪቱ ምጣኔ ሀብታዊ ይዘት ራስ ምታት እንደሆነ ብዙ ባለሙያዎች ይመክራሉ። በዚህ ስማማለሁ።
አዎ ስማማለሁ። የዋጋ ግሽበቱ እኔም ብዙ ጊዜ ያነሳለሁ፣ የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ መዋቅራዊ ብለን ለይተን ያስቀመጥ ነው። ከማክሮ ማሻሻያዎች ውስጥ አንዱ ትልቅ ትኩረት ሰጠ ነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል፣ ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል፣ ምርትና ምርታማነት ማሳደግ ረገድ ጥሩ ስራ እየሰራን ነው። በዋጋ ግሽበት ረገድ ያለውን ስራም ችግሩን በደንብ ተረድተን ዘላቂ በሆነ መንገድ ለመፍታት ጥሩ መርታዎች ይደናል። ግን የተከማቸ ችግር ከመሆኑ አንጻር ለምሳሌ ባለፉት 15 ዓመታት ዝም ብሎ ሲታተም የነበረው ገንዘብ ያው እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምንለው አይነት የዋጋ ግሽበት ፈጥሯል። ይህንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁለቱም አቅጣጫ ከገንዘብ ፖሊሲ አንጻር እንዲሁም አጠቃላይ የአቅርቦትና ፍላጎት በኩል ያሉ ችግሮችን ከፍታት አንጻር መሰረታዊ የሆነ አቅጣጫ ለውጥ ስላመጣን የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ስራ የሚጠይቀን ነገር ነው የሚለው ያስማማናል።
የዚህ የዋጋ ግሽበቱ ዋና ነገር ዋና ምክንያት ገፊ ነገር ምንድን ነው?
ይሄን በተመለከተ በጣም ሰፊ ጥናት አድርገናል። ኢንፋክት በተለያዩ አካላትም እንዲታይ አድርገናል። ትራያንጉሌሽን የምንለው የእኛ ጥናት ብቻ ሳይሆን የተለያዩ የጥናት ተቋማት የተለያዩ ሀገሮች ኤክስፐርቶች እንዳዩት አድርገናል። ሰው ሰፋ አድርገህ ስታስቀምጠው እንግዲህ አንዱ ባለፉት ዓመታት ከነበረን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በሌላ በኩል ግን ዋናውና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማንድ ፍላጎትን በጣም የጨመረ ኢኮኖሚ ነበር የነበረን። በዛው ልክ ግን አቅርቦት አልጨመረም። ሶ በዚህ በአግሪጌት በጥቅል ፍላጎትና በጥቅል አቅርቦት መካከለ ያለው ሰፊ ጋፕ የዋጋ ግሽበቱን እንዲባባስ አድርጎት ነው የቆየው። ይሄ ማለት ምንድነው? ብዙ ፈላጊ ፈጥረናል። ብዙ ስኳር ቢፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዘላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ ትራንስፖርት ወጪ ተከትሎ ብታይ ወጣቱን ለማረጋጋት በሚል ሐሳብ ገንዘብ እንደንተን ሲረጭ ነው የነበረው። ይሄንን ዲስለበርክ ታቀዋለ። ያ ኢኮኖሚ ላይ ረጅም ጉዳት ተተው ነው የሄደው። የዋይሾቱ ማባባስ ረገድ ፈክዳታውን ብታይ ከዛ በኋላ ምን ያክል የዋይሾቱን እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየርነው። ወለት ምርትና ምርታማነት ማሳደግ አለብን። ዝም ብሎ ፍላጎት መጨመር ሳይሆን አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ነው ያለው። ይሄ ስራ በጣም በተናበበ መልኩና በጥንቃቄ ይሰራ ስላለ የውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠባው የሀገሪቱንም ችግር በመሰረቱ ይፈታዋል ማለት ነው። ሶ እይታችን ኢንፋክት የአስር ዓመት እቅድ ስናዘጋጅ የተረጋጋ የምንለው ልክ ሲንግል ነጠላ አሃዝ ብቻ ሳይሆን አነስተኛ ነጠላ አሃዝ ያለው የዋጋ ግሽበት የትኛውም ኢኮኖሚ ውስጥ ያለ ነው። 5% 4% እንደዚህ ይሆናል፣ ወደዚህ እናመጣዋለን የሚል እይታ ነው ያለን። እንደ ሎንግ ረን በአስር ዓመት እቅዳችን ውስጥ ያስቀመጥ ነው። ይህንን ነው
ይህ የዋጋ ዲስቶርሽን የሚያመጡ የዚህ ከአቅራቢ እስከ ተጠቃሚ ያለው ርዝመት
አብሶሉትሊ በጣም ትክክል ነህ። ያው በዚህ ፍላጎትና አቅርቦት ማዕቀፍ ውስጥ ትቼው አልፌ ነው። እና የኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምንም መንገድ የማትገልጣቸው ነገሮች አሉ። በአራት ብር ገጠር ዝዋይ ገጠር ውስጥ የሚገዛ ፓፓያ 25 ብር ሊሆን አይችልም። አዲስ አበባ ውስጥ ግልጽ ነው። ከዝዋይ አዲስ አበባ ለመድረስ የሚያስፈልግ የትራንስፖርት ኮስት ይታወቃል። እና ያ የገበያ ችግሩን ነው በደንብ የሚያሳይ። ሁለተኛ በሁለት በሶስት ብር ጎረቤት አገር ሊገዛ የሚችል እቃ የእኛ ኢምፖርተርስ የእኛ የገቢ ንግድ ተዋናዮች 200% እያተረፉ የሚሸጡት ይሄ ማርጅን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው። እነዚህ ስናስተካከል ገበያ ወደ ተረጋጋ ሁኔታ በተለይ አምራቹንና ሸማቹን ማገናኘት ስራ አሁን አዲስ አበባ አካባቢ እየሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል። እኔም አመሰግናለሁ።
መለስካቸውና እንግዳውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየዓመቱ በሺዎች የሚቆጠሩ የቴክኖሎጂው ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ ዓመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቱጋል በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል።
ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ። ቴንክ ዩ።
በመጀመሪያ እንግዲህ በዌብ ሰሚት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ 20 ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው ለዚህ ሽልማትና ክብር ያበቃሽ?
እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌም ይሁን ከጤና ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል፣ ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ፈጠር መፍጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛውን እንዲሰራ ነው ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ፣ ግን እኛ የሰራነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም እስከማውቀው ማለት ነው። እና በሱም ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራን አባይ ሲኤችአር ብለነዋል ሲስተሙን።
እንግዲህ ይሄ አባይ ሲኤችአር የሚባለው የህክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመው አውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ?
እኔ ኢትዮጵያን ሄልስ ኬር ሲስተም ውስጥ አንድ 16 ዓመት ሰርቻለሁ። ዓለም ላይም አንድ 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ። እና ሲስተምም መፍጠር ችለን ነበረ፣ ግን የትልቁ ችግር ያየነው ሲስቶኒክ ሲስተም ይሄ መጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ፣ ግን የስንሰራ ለዛሬ 10 ዓመት እንደዚህ በፊት የሰራነው ሲስተም ነበረ እና ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር። ግን ትልቁ ችግር የተማርነው ከዛ ምንድን ነው ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አቻሉ። ለምሳሌ ያለ ኤግዛምፕል ብሰጥም አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ሕክምና፣ የትንንሾ የልጆች ሕክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ አደረገ እና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረ እና እዛ ላይ ሲስተም ክፍተቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድን ነው? ብዙ ሰው መቅጠር አለብን፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር አይ 4 ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ 10 ዓመት ኤክስፒሪየንሳችን ብዙ ዓለም ካየነው አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደርግ ሲስተም መፍጠር እንችላለን ወይ ብለን ተነሳ። ስንጀምረው ከባድ መስሎን ነበር። 2 ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ ፔሽንቶች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ የምንጠየቁ ልባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልት አይነት ግን አሁን ደግሞ ለኮቪድ ስሩ አሉ። በፊት ሲስተም በሰራ ነው ቢሆን ኖሮ 6 ወርም ይፈጃል። በ10 ቀን የሰራ ነው። በ10 ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባደረግ ነው። ቅድም ለአንድ ሰው ስገልጽ ነበረ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀርን የሰራ ነው እኛ እና በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለው።
ዶክተር ውለታ፣ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው?
ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ጥሩ ኮንዱሲቭ ኢንቫይሮንመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ሲጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጡሃል፣ ባንኮች ሎን ይሰጡሃል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ ደረስ ነው። እንግዲህ እኔ ዶክተር ነው ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዠር የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ዌብ ሳሚት የሚባለው በአመት 70,000 ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት። ስናሳይ በእውነት የአሁን አመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዠር ስናገኝ አየነውና ዋው ለካ እንደዚህም አለ አለም ብለን አለን። እኛ የአሁኑ አመት ያለፈው አመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ አመት ስንሞክረው እናሸንፋለን ብለን አይደለም፣ በፕሮደክታችን በጣም እንተማመናለን። ግን ይሄ ፕሮሰሱን አናውቀውም። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዠር የላቸው። ብሬኑ ስለጠፋን አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካም ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዠር በጣም እየተወዳደርክ መሸነፍ ምንም ችግር የለው። ከዛ ትማርና ትሆናለህ። እኛ ላስቴር ባናየው ፕላስ በጃክማ ተወዳድረን ደግሞ 20 ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን፣ ለወጣቶቹ፣ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። አልኩ እኮ የኛ የሰራ ነው እኛው ነን። አበሻ ነው የሰራው። ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት።
ዶክተር ውለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ የሆኑልሽ ይመስለዋል። በእርግጥ ዓመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ?
በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ጊዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ ባልጋ ሁሉ ነገር ቢሆን ኖሮ ሌሎቹን መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ ልበል፣ ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴም ምን አለ ተስፋ ብትቆርጭ እላለሁ፣ ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። ብዙ ችግር አለን፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማድረግ ስንችለው መውደቃችን አለ። መውደቅ ምንም ችግር የለም፣ ከወደቅን በኋላ በመነሳት ነው። እና በቅርብ ጊዜ አንድ ነገር ብያለሁ። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ። ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ። እና እውነቴን ነው፣ አይ ካንት ጊቭ አፕ። ተረስቻ ጊቭ አፕ እንኳን ላድርግ ብል ለማላይ ነው ጊቭ አፕ የማደርገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው፣ ከባድ ነው፣ ተስፋ መቁረጥ የለም። ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ነው ይህ ነው በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው።
የመጨረሻው ጥያቄ ስለ ሴት ልጆቻችን፣ ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይሄን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪኝ።
በጣም እውነት ነው አሉ። ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው ሴቶች። ኢንካሬጅመንት ያስፈልጋቸዋል። ስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናረግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይሄንን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ እህቶቻችን ትችላላችሁ፣ ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን።
ዶክተር ውለታ እንግዲህ አንቺ እያልክ ጥራኝ ያልሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ።
እግዚአብሔር ይባርክ። በጣም አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አለማየሁ ባልቻ የጂአይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ እያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
መጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩት፣ አርክቴክቸርና አርባን ፕላኒንግ። ከዛ ላ ማስተር ዲግሪን ደግሞ በሀውዚንግ ሶስቴይነብል ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎች ለመስራት ታብሌት ያስፈልግኝ ነበረ። እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው። ይህ ወደ 2011 አካባቢ ነበረ። በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄ አይ ኒድ አርት የሚባል የፌስቡክ ፔጅ ከፈትኩት የነበረው። የተለያዩ የኢትዮጵያን ቲም የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱም ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንፃ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበር የሚገባት የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራው የነበረው። በዛ ጊዜ ገና የጀመርኩኝ ነበረ ራሴንም የሚያስተማርኩኝ ስለነበረ ብሔራዊ ሶሻል ሚዲያ ላይ ነበረ የምለቀው ነበረ። እንደምን አመት ብዬ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይንሰራልኛለሁ እያሉ የተለያዩ ስራዎች መጡ እና በዛ አድርጌ መስራት ጀመርኩኝ። የፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ላይ ከትላልቅ ክላይንቶች ጋር መስራት ጀምር ደረሰኝ ስለሚያስፈልጋቸው ተደራጅቼ ቢሮ መክፈት ነበረብኝ። እንደዛ ከፍቼ 2015 ፈረንጅ አቆጣጠር ነበረ የከፈትኩት የነበረው። ለአንድ አምስት አመት በቃ ሙሉ በሙሉ ላይሰንስ ዶሜን እየሰራሁኝ ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርትስ ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። አለማየሁ በዋናነት ለሰዎች ስነ ልቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል።
የሚሰራቸውን ስራ ሰው ብሌት ማድረግ የሚችላቸው ነገሮች ብዬ የማስባቸውን ነገር አንድም አኒሜሽን የሰራሁት ነበረ። እሱ ሁሉም ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራው ቦታ አለ። ሜክሲኮ ሜክሲኮ ምናምን እያለ ሊሆን ይችላል። እና በእሱ ላይ ትንሽ ቀልድ አድርጌ ለማርያም ሙክሬ ነበርና የታክሲ ኦሎምፒክ ብዬ እንዴት ይመስላል አድርጌ የታክሲው እግር ኳስ ሜዳ ላይ የሆኑ ሰዎች ሲመጡ እንዴት የታክሲ ረዳቱ እንዴት እንደሚያስገባው በቃ መጣ የመጣ ነው ፓሴንጀሩ የመጣ ነው ምናምን ገባ ጎል አርጎ ምናምን እንደሱ አይነት በቃ ሰው ልጅ የሚያደርገው አይነት አኒሜሽን ለመስራት ሞክዳለን። እንደዛ ነገር ለመስራት ሞክራለሁ።
የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው አለማየሁ የሚገልጸው።
በተለያዩ የኛ ስራ ላይ አሁን በየጊዜው ፖስት እያደረግኩኝ ስለሆነ የተለያየ ሰው ነው የሚያየው። እነሱም እያዩ አንድ ስራ ሲመጣ አንተ የሚሰራ ልጅ አውቃለሁ ቆይ ቼንተት የሚባል ቆይ ልላክልህ ነው። በዛ መሰረት ነው አሁን ብዙ ስራዎች የሚመጡልኝ በሶሻል ሚዲያ ዙሪያ ነው።
የጄአይ አርትስ መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ